አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው ገፍቶ የገቡት ወታደሮች ለውጡን የማደናቀፍ ዓላማ ነበራቸው ማለታቸው ታውቋል። ግማሽ የኢትዮጵያ ካቢኔ አባላት ሴቶች መሆናቸው ተዘገበ። በዛላምበሳና በሰንዓፈ የደራ የንግድ ልውውጥ መጀመሩ ተገለጸ የሚል ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
አሶሺየትድ ፕሬስ የተባለ ዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ሐሙስ ለሀገሪቱ የምክር ቤት አባላት ሲናገሩ በቅርቡ ወታደሮች ወደ መስሪያ ቤታቸው ገብቶ የገቡት አስተዳደራቸውን ለመገዳደር የተደረገ ሌላ ሙከራ መሆኑን አመላክቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ስልጣን ከያዙ በኋላ የመግደል ሙከራ ገጥሟቸው እንደነበር የሚታወስ ነው። የወታደሮቹ ቤተ መንግስት መግባት ስጋት በማሳደሩ መንግስት ለሰዓታት ያህል የኢንተርኔት አገልግሎቶችን አቋርጦ እንደነበር የአሶሺየትድ ፕሬስ ዘገባ ገልጿል። ወደ መስሪያ ቤቱ ገብተው የገቡት ወታደሮች ሁሉ አንድ አይነት ዓላማ ነበራቸው ለማለት ከባድ ቢሆንም ለውጡን ለማሰናከል የተደረገ ሙከራ ነው ሲሉ ጠቅላይ ሚኒስትር አብይ ትናንት ተናግረዋል። በዝርዝር ግልጽ ባያደርጉም በወታደሮቹ ተግባር ጀርባ የሚሰሩ ሰዎች መኖራቸውንም ጠቁመዋል።
በያዝነው ሳምንት ቀደም ሲል የኢትዮጵያ ብሔራዊ መከላከያ ኃይል መሪ ጀነራል ሰዓረ መኮንን የወታደሮቹን ተግባር በማነሳሳት የተጠረጠሩ ወታደራዊ መኮንኖች በቁጥጥር ስር ውለዋል ብለዋል። አንዳንዶቹ ወታደሮች ህገ ወጥና ወታደራዊ ስነ ስርዓትን ያልተከተለ ጋጠወጥ ተግባር ነው የፈጸሙት በማለት አስገንዝበው እንደነበር የአሶሺየትድ ፕሬስ ዘገባ ጠቁሟል። አቶ ስዩም ተሾመ የተባሉ ጦማሪ ወታደሮቹ ካለምንም ችግር ወደ ጠቅላይ ሚኒስትሩ መስሪያ ቤት ለመግባት መቻላቸው ራሱ የጸጥታ ስርዓቱን መፍረስ ያሳያል፣ አሻጥር እንደነበረም ያመለክታል፣ አደገኛ ተግባርም ነበር ማለታቸውን የአሶሺየትድ ፕሬስ ዘገባ ገልጿል። ዋና የዩናይትድ ስቴትስ የጸጥታ አጋር የሆነችው ኢትዮጵያ በአፍሪካ የብዙ ወታደሮች ካሏቸው ሀገሮች አንዷ ስትሆን የወታደሮች አመጽ አይዘወተርባትም ሲል የአሶሺየትድ ፕሬስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል።
ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ዘገባ ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግማሽ የሀገሪቱን ካቢኔ አባላት ሴቶች እንዲሆኑ አድርገዋል፣ አዲስ የሰላም ሚኒስቴርንም መስርተዋል ይላል። የህንጻ ስራ ሚኒስትር የነበሩት አይሻ መሐመድ መከላከያ ሚኒስትር እንዲሆኑ በመሾም በሀገሪቱ የመጀመሪያ ሴት መከላከያ ሚኒስትር ሆነዋል። የፓርላማ አፈጉባኤ የነበሩት ሙፈሪያት ካሚል ደግሞ አዲስ የተመሰረተው የሰላም ሚኒስትር እንዲሆኑ ተሹመዋል። ወይዘሮ ሙፈሪያት የሚመሩት የሚኒስትር መስሪያ ቤት የስለላና የጸጥታ አገልግሎቶችን በስሩ ያስተዳድራል ሲል ዘጋርዲያን ድረገጽ ላይ ወጣው ዘገባ ያብራራል።
የካቢኔ ሹምሽር የተደረገው የዘር ግጭት በተስፋፋበት በአሁኑ ወቅት በዚህ ሀገር ያለው አብይ ችግር የሰላም እጦት ነው። ይህ የሰላም ሚኒስቴር ስኬት እንዲገኝበት በርትቶ ይሰራል ሲሉ ጠቅላይ ሚኒስትር አብይ ማስገንዘባቸውን ዘገባው ጠቅሷል። ዶክተር አብይ ብዙ የለውጥ እርምጃዎች የወሰዱ ቢሆንም ለውጡ ዘር ተኮር ግጭቶችን ለማቆም አልቻለም። በ102 ሚሊዮን ከሚገመተው የሀገሪቱ ህዝብ 1.4 ሚሊዮን በአብዛኛው በዘር ግጭት ምክንያት ከመኖሪያቸው ተፈናቅለዋል። የኢትዮጵያ ኢኮኖሚ ካለፈው 10 ዓመት አንስቶ በአማካኝ በ10% ደረጃ ሲያድግ የቆየ ቢሆንም ከቅርብ ጊዜያት ወዲህ የተስፋፋው ግጭት የሀገሪቱ ረጅም ጊዜ መረጋጋትን አስመልክቶ ስጋት ማሳደሩን የጋርዲያን ዘገባ ገልጿል።
ዘገባው አያይዞም ኢትዮጵያ ከባድ ተግዳሮቶች እንደተደቀኑባት ሲያብራራ ከባድ የውጭ ምንዛሪ እጥረት ገጥሟታል። ለጊዜው ከተባበሩት ኤሚሬቶች በቀረበ ገንዘብ መፍትሄ አግኝቷል። የእኩልነት ጉድለት እየሰፋ ሄዷል። አዲስ ለተመረቁ ተማሪዎች የስራ እድል እጥረት አለ። የአካባቢ ጥራት ብክለት፣ በተለያዩ ዘሮች መካከል ውጥረትና የለውጥ ጥማት አለ ይላል። ኢትዮጵያ ግማሽ የካቢኔ ሚኒስትሮች ሴቶች እንደሚሆኑ ካስታወቀች 2 ቀናት በኋላ ሩዋንዳም ቁጥሩ በቀነሰው የካቢኔ አባላት ግማሽ ሚኒስትሮች ሴቶች መሆናቸውን አስታውቃለች ይላል አሶሺየትድ ፕሬስ ላይ የወጣው ዘገባ። ሩዋንዳ ድሮም ቢሆን ከምክር ቤት አባሎቿ 61% ሴቶች መሆናቸው ዘገባው አክሏል።
ኤኤፍፒ በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በበኩሉ በኤርትራዋ ከተማ ሰንዓፈ በአሁኑ ወቅት ነጋዴዎች ጥሩ ንግድ እያካሄዱ መሆናቸውን ዘግቧል። የኢትዮጵያና የኤርትራ ድንበሮች ለሁለት አስርተ ዓመታት ያህል ካለ ወታደሮች ስደተኞችና አማጽያን በስተቀር የህዝብ እንቅስቃሴ አይታይባቸውም ነበር። አሁን ግን ያ ባዶ የነበረው የድንበር አካባቢ በሰዎች እንቅስቃሴ ተሞልቷል ይላል ዘገባው። በጎብኚዎች የተሞሉ ጋሪዎችና አውቶቡሶች፣ በጡብና በቤት መስሪያ እንጨቶች የተከመረ ጭነት ያላቸው የጭነት መኪናዎች በድንበሩ በኩል ሲመላለሱ በድንበር ጥበቃ ላይ ያሉት የሁለቱም ሀገሮች ወታደሮች ተዝናንተው እንደሚመለከቷቸው የአዣንስ ፍራንስ ፕረስ ዘገባ አውስቷል። እነዚህ የሁለቱም ሀገሮች ወታደሮች ከጥቂት ወራት በፊት በአይነ ቁራኛ ሲታዩ ነበሩ እንደሆኑም ዘገባው ሳይጠቅስ አላለፈም።
ከ20 ዓመታት ጥብና የጨለማ ድባብ በኋላ የኢትዮጵያና የኤርትራው ድንበር መልሶ እያቆጠቆጠ ነው። በድንበሮቹ ያሉት ከተማዎች በአዲስ መልክ እያበቡና ተራርቀው የነበሩ ህዝቦች በአዲስ መልክ የመተዋወቁን ተግባር ተያይዘውታል። ከዚህ በፊት ያልነበረንን ምርት ሁሉ ከትንሽ እስከ ትልቅ እያገኘን ነው ሲሉ አቶ አብርሃም አባዲ የተባሉ ሰናፌ የሚኖሩ ነጋዴ መናገራቸውን ሱቃቸው በአሁኑ ወቅት ከኢትዮጵያ በገባ ብስኩት የለስላሳና የአልኮል መጠጥ የተሞላ መሆኑን የፈረንሳይ ዜና አገልግሎት ዘገባ ገልጿል። ያም ሆኖ ግን የድንበሩ መከፈት የስደተኞች ወደ ኢትዮጵያ መጉረፍን ማስከተሉ አልቀረም። በድብቅ የሚካሄደው የገንዘብ ልውውጥም ኢኮኖሚን ሊያናጋ ይችላል የሚል ስጋት እንዳለ ዘገባው አውስቷል።
የኤርትራና የኢትዮጵያ ድንበር ከተከፈተ ወዲህ የኢትዮጵያ ድንበር ከተማ ዛላምበሳም እንደተቀየረች የኤኤፍፒ ዘገባ ሲገልጽ፣ በጦርነትና በኢኮኖሚ እንቅስቃሴ ያለመኖር ምክንያት ተጎድተው የነበሩት ሱቆችና ምግብ ቤቶች በሰዎች የተሞሉ መሆናቸውን ያብራራል። ከኢትዮጵያ ድንበር 23 ኪሎ ሜትር ርቃ በምትገኘው የኤርትራ ከተማ ሰንዓፈ ደግሞ በሳምንት ሁለት ጊዜ በቡድኖች የተደራጁ ኢትዮጵያውያን ነጋዴዎች ድንበር አልፈው ወደ ሰንዓፈ ገበያ ጤፍና የስልክ መደወያ ካርዶችን ይዘው እንደሚሄዱ ዘገባው አውስቷል። ኢትዮጵያውያን ነጋዴዎች የኢትዮጵያን ብር ካልተረጋጋው የናቅፋ ገንዘብ አቅም ጋር ያለ መመጣጠን ሁኔታ እንደሚያሳስባቸው መግለጻቸው አልቀረም።
ሁለታችንም አብረን እየተናገድን ነው፣ ነገር ግን የምንዛሪው መጠን በሕግ ያልተደነገገ ያልተረጋጋና ሕገ ወጥ ነው ሲሉ ጣመ ለምለም አስረድቷል። ዛላምበሳ ያለ የመጠጥ ቤት ባለቤትም ስጋታቸውን ገልጿል። ከጦርነቱ በፊትም ተመሳሳይ ችግር እንደነበረና አሁንም መፍትሄ እንዳላገኘ ጠቁመዋል። በሌላ በኩል ግን በብዙ ሺህ የሚቆጠሩ ኤርትራውያን ከሀገሪቱ ጨቋይ መንግስት በመሸሽና በማይንቀሳቀሰው ኢኮኖሚ ምክንያት ወደ ኢትዮጵያ እየጎረፉ መሆናቸውን ዘገባው ሳያወሳ አላለፈም።
አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።